አሁን ቀዳሚው ዓለም ዜና ነው። ማን ተጋፍቶት ስለሽ?
የዲደብሊው ዜና።
ጤና ይስጥልኝ አድማጮች፣ በቅድሚያም አርስተ ዜና። የትግራይ የሰላምና ለውጥ ምክር ቤት በሚል የተቋቋመው ጉባኤ ህዋት አጣጣለ። እንቅስቃሴውንም ሊተገበር የማይችል ብሎታል። የጉባኤው ዓላማ ሁሉን አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ሥራ መስራት መሆኑን የጉባኤው ተሳታፊዎች ለዶቼቬሌ ተናግሯል። በደቡብ ምዕራብ ኢትዮጵያ ክልል አቃቢያነ ህግጋት ከፊል የሥራ ማቆም አድማ ማድረጋቸውን አሳወቁ። የሥራ ማቆም አድማ ያደረጉት መንግስት የፍትህ ሥርዓቱን ለማጎልበት የፈቀደው የአቃቢያነ ህግጋት የደሞዝና የጥቅማ ጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በኢቦላ ተዋሲ የተያዘ አሜሪካዊ ለህክምና ወደ ጀርመን መወሰዱ ተዘገበ። የኢቦላ ታማሚው በርሊን ከተማ ውስጥ በሚገኘው የቻሪቲ ዩኒቨርሲቲ ሐኪም ቤት በልዩ ሁኔታ ተነጥሎ ክትትል በሚሰጥበት የህክምና ክፍል ውስጥ መግባቱም ዛሬ ይፋ ሆኗል። ታማሚው ጀርመን የተላከው በዩናይትድ ስቴትስ ባለስልጣናት ጥያቄ መሆኑም ተዘግቧል። ዜናው በዝርዝር። የትግራይ የሰላምና ለውጥ ምክር ቤት በሚል የተቋቋመው ጉባኤ ህዋት አጣጣለ። እንቅስቃሴውንም ሊተገበር የማይችል ብሎታል። የትግራይ የሰላምና ለውጥ ምክር ቤት ጉባኤን አዲስ አበባ ውስጥ ያካሄዱት በትግራይ ክልል የሚንቀሳቀሱ የፖለቲካ ድርጅቶች የቀድሞ የክልሉ የጸጥታ መሪዎችና ሐራ መሬት በተባለው ኃይል ወታደራዊ አመራሮች መሆናቸው ተዘግቧል። ከጉባኤው ተሳታፊ የፖለቲካ ፓርቲዎች መካከል አረና ትግራይ፣ ባይቶና፣ ትንሳኤ ሰባ እንደርታ፣ ስምረት ና አንቺ ሀቅ የተባሉት ይገኙበታል ተብሏል። የስምረት ፓርቲ ጽፈት ቤት የሚዲያና ኮሚኒኬሽን ዘርፍ ባልደረባ ሀለፎም ንርዕ ስለ ጉባኤው ዋና ዓላማ ለዶቼቬሌ ሲናገሩ ሁሉን አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ስራ መስራት መሆኑን ተቆሟል። በብሔራዊ ምርጫ ቦርድ እውቅናው የተሰረዘው ህዝባዊ ወያኔ ሐርነት ትግራይ ህዋት በበኩሉ ጉባኤውን አጣጥሏል። በጉዳዩ ላይ ምላሽ የሰጡት የህዋት ቃል አቀባይ ሚካኤል አስገዶም ይህንን ምክር ቤት ያቋቋሙትን ኃይላት የገዢው ብልጽግና ፓርቲን ፍላጎት አስጠባቂዎች ሲሉ ከሷል። እንቅስቃሴውንም ሊተገበር የማይችል ሲሉ አጣጥሏል። በዜና መጽሔት ዝርዝር ዘገባ ይኖረናል። በደቡብ ምዕራብ ኢትዮጵያ ክልል አቃቢያነ ህግጋት ከፊል የሥራ ማቆም አድማ ማድረጋቸውን አሳወቁም። አቃቢያነ ህግጋቱ ከባለፈው አርብ ጀምሮ በከፊል ሥራ ያቆሙት መንግሥት የፍትህ ሥርዓቱን ለማጎልበት የፈቀደው የአቃቢያነ ህግጋት የደሞዝና የጥቅማ ጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። አቤቱታቸውን ተፈራርመው ለክልሉ መንግሥት ያመለከቱት 542 አቃቢያነ ህግጋት ጥያቄያቸው እስኪመለስ ከመደበኛ ችሎት በስተቀር ከፖሊስና ከማረሚያ ቤቶች ጋር የሚሰሯቸው ተጨማሪ የፍትህ ስራዎች ላልተወሰነ ጊዜ ማቋረጣቸውን ገልጿል።
በአግባቡ ቅሬታችንን ውሳኔውን ለወሰነ አካልና ለሚመለከተው አካል ብለን ከፊት ሚኒስቴር ድረስ ቅሬታችንን አስከትበናል። ያ ነገር ምላሽ እስኪያገኝ ድረስ ሙሉ የስራ አድማ ከማድረጋችን በፊት አንዳንድ እንደ አቃቤ ቢሮስ ብቻ አይደለም ተጠቅሎ የሚሰራው ተጨማሪ ስራዎች አሉ ውጭ ላይ፣ እሱን አቁመናል። አሁን
ዶቼ ቬሌ የአቃቢያነ ህግጋቱን አቤቱታ አስመልክቶ የደቡብ ምዕራብ ኢትዮጵያ ክልል ፍትህ ቢሮ ኃላፊን ቢጠይቅም የአቤቱታ ጥያቄው ለቢሮ ባልደረሰበት ሁኔታ አስተያየት ለመስጠት እቸገራለሁ የሚል ምላሽ ሰጥቷል። የክልል ርዕሰ መስተዳደር የህግ ጉዳዮች አማካሪ አቶ ዳግም ዳንኤል ስብሰባ ላይ ስለሆንኩ እኔ እደውላለሁ ቢሉም እንዳሉት ሊደውሉ አልቻሉም። ዳግም ቢደወልላቸውም ስልካቸው ጥሪ አይመልስም። ለዚህም ዝርዝሩን በዜና መጽሔት ዘገባችን ማድመጥ ይቻላል። በኮንጎ ዲሞክራሲያዊ ሪፐብሊክና ኡጋንዳ የተከሰቀሰው የኢቦላ ወረርሽኝ አህጉራዊ የማህበረሰብ ጤና ስጋት እንደሆነ የአፍሪቃ የበሽታ መቆጣጠሪያና መከላከያ ተቋም ሲዲሲ አወጀ። በኮንጎ ዲሞክራሲያዊ ሪፐብሊክ በኢቦላ ወረርሽኝ ከተጠረጠሩ 513 ህሙማን መካከል 131 መሞታቸው ተመዝግቧል። በጎረቤት ኡጋንዳም አንድ ሰው በኢቦላ መሞቱን አህጉራዊው የጤና ተቋም ይፋ አድርጓል። ኢቦላን የአህጉራዊ የማህበረሰብ ጤና ስጋት ብሎ ማወጅ ፈጥኖ ድራሽ ሰራተኞችን ተግባርና የቁጥጥር እንቅስቃሴዎችን ለማጠናከር እንደሚረዳ መቀመጫውን አዲስ አበባ ያደረገው አህጉራዊው የጤና ተቋም ገልጧል። የአፍሪካ የበሽታ መቆጣጠሪያና መከላከያ ተቋም በቅርቡ ኮሌራና ኤምፖክስ ተስፋፍቶ ከነበረበት ጊዜ አንስቶ ከዓለም የጤና ድርጅት WHO ጋር ትብብሩ ለማጠናከር በቅርበት እየሰራ መሆኑንም አሳውቋል። ይህ በእንዲህ እንዳለ የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በኢቦላ ተዋሲ የተያዘ አሜሪካዊ ለህክምና ወደ ጀርመን መወሰዱ ተዘግቧል። የኢቦላ ታማሚው በርሊን ከተማ ውስጥ በሚገኘው የቻሪቲ ዩኒቨርሲቲ ሐኪም ቤት በልዩ ሁኔታ ተነጥሎ ክትትል በሚሰጥበት የህክምና ክፍል ውስጥ መግባቱም ይፋ ሆኗል። ይህንንም የጀርመን ጤና ሚኒስቴር ዛሬ አሳውቋል። አሜሪካዊው የኢቦላ ታማሚ ወደ ጀርመን ተወስዶ ህክምና እንዲያገኝ የዩናይትድ ስቴትስ ባለስልጣናት የጠየቁት ጀርመን ለማጓጓዝ ቅርብ በመሆኑ ነው ብሏል። ታማሚው የተጓዘበትን ለከፍተኛ ተላላፊ ወረርሽኞች የተዘጋጀውን የአውሮፕላን ከኡጋንዳ ያቀረበችው ዩናይትድ ስቴትስ ናት። ታማሚው ከበርሊን አውሮፕላን ጣቢያ ወደ ህክምና መስጫ ዩኒቨርሲቲ የተወሰደው በከፍተኛ ሁኔታ ለሚስፋፉ ወረርሽኞች በሚል በተዘጋጀ አምቡላንስ በጥንቃቄ መሆኑም ተዘግቧል። ይህ ከቦን ከተማ የራይኖዛ አቅራቢያ የሚተላለፈው የዶቼ ቬለ የዓለም ዜና ነው። የቤላሩስ መከላከያ ሚኒስቴር አገራቸው ከሩሲያ ጋር በጀመረችው የጦር ልምምድ የኒውክሌር ጦር መሳሪያ የሚተኮስበትን ስልት እንደሚያካትት አሳወቁም። ከሩሲያ ጋር ለአመታት እየተዋጋች ያለችው ዩክሬን በበኩሏ ሩሲያን የኒውክሌር ጦር መሳሪያ በመላው ዓለም በከፍተኛ ፍጥነት እንዲጨምር በጃዙር እውቅና እየሰጠች ነው ስትል ተቃውማለች። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ አክለውም ሩሲያ ቤላሩስን ጦርነት ውስጥ ስባ ልትዘፍቃት ትፈልጋለች ሲሉ በመግለጫቸው አስጠንቅቋል። የሩሲያ ክሬምሊን ቤተመንግስት ቃል አቀባይ ድሚትሪ ፔሽኮቭ መግለጫውን አጣጥሏል።
አዎ፣ ቤሎሩስ አጋራችን ናት። ከቤሎሩስ ጋር በጋራ የሚሰራ መንግስት አለን፣ ግን ሉዓላዊ ሀገር ናት። ስለዚህ እንዲህ ያለው መግለጫ የቀጠለውን ጦርነት ከማባባስና ውጥረትን ከመጫር የዘለለ ፋይዳ የለውም።
ቤላሩስ የሩሲያ የኒውክሌር ጦር መሳሪያዎችን የሚያካትት የጦር ልምምድ ትናንት መጀመሯንም ይፋ አድርጋለች። ሩሲያ ዩክሬን ላይ ከፈተችው መጠነ ሰፊ ጦርነት አንደኛ ዓመቱ ከደፈነ በኋላ እንደ ጎርጎሪዮስ አቆጣጠር በ2023 የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ የሩሲያ ስልታዊ የኒውክሌር ሚሳይሎችን ለማስተናገድ ተስማምቷል። ከአንድ ዓመት በኋላ በ2024 ደግሞ ሩሲያ የኒውክሌር መመሪያዋን ከልሳ ቤላሩስ በሩሲያ የኒውክሌር ጥራ ስር እንድትካተት አድርጋለች። ቤላሩስ ከሩሲያ ከዩክሬንና ከሌሎች ሶስት የናቶ አባል አገራት ጋር በድንበር ትጎራበታለች። በመጨረሻም የስፖርት ዜና። ኢትዮጵያ ዛሬ ግብጽ ካይሮ ውስጥ ይፋ በሆነው የ2027 የአፍሪካ ዋንጫ ውድድር ማጣሪያ ከሴኔጋል፣ ሞዛምቢክ እና ሱዳን ጋር ተደለደለች። ኢትዮጵያን በተደጋጋሚ በድልድሉ ትገጥማት የነበረችው ግብጽ ለቀጣይ ውድድር ከደቡብ ሱዳን፣ ማላዊ እና አንጎላ ጋር ተመድባለች። ኤርትራ በምድቡ ጠንካራ የተባሉት ጊኒ፣ ደቡብ አፍሪካ እና ኬንያ ደርሷታል። ሌላኛው ጠንካራ ምድብ የገጠማት ጎረቤት ሶማሊያ ከአይቮሪ ኮስት፣ ጋምቢያ እና ጋና ጋር ተደልድላለች። የዘንድሮ የአፍሪካ ዋንጫ ከሴኔጋል ተነጥቆ የተሰጣት ሞሮኮ በምድቧ ከሌሶቶ፣ ኒጀር እና ጋቦን ጋር ትጋጠማለች። በ12 ምድቦች ከተደለደሉት 48 ቡድኖች መካከል በተከታታይ በሚኖሩ ግጥሚያዎች ከየምድቡ ሁለት ቡድኖች፣ በአጠቃላይ 24 ቡድኖች ለአፍሪካ ዋንጫ ያልፋሉ። አስተናጋጆቹ ኬንያ፣ ታንዛኒያ እና ኡጋንዳ በሚገኙበት ምድቦች ከተደለደሉ ቡድኖች መካከል ከአስተናጋጆቹ ጋር ከፍተኛ ነጥብ ያለው ያልፋል ማለት ነው። ይህ ዶቼ ቬለ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የትግራይ የሰላምና ለውጥ ምክር ቤት በሚል የተቋቋመውን ጉባኤ ህወሓት አጣጣለም፣ እንቅስቃሴውንም ሊተገበር የማይችል ብሎታል። የጉባኤው ዓላማ ሁሉን አቃፊና አሳታፊ በሆነ መልኩ ክልሉን የማዳን ሥራ መስራት መሆኑን የጉባኤው ተሳታፊዎች ለዶቼ ቬለ ተናግሯል። በደቡብ ምዕራብ ኢትዮጵያ ክልል አቃቢያን ህግጋት ከፊል የሥራ ማቆም አድማ ማድረጋቸውን አሳወቁም። የሥራ ማቆም አድማ ያደረጉት መንግሥት የፍትህ ሥርዓቱን ለማጎልበት የፈቀደው የአቃቢያን ህግጋት የደሞዝና የጥቅማጥቅም ማሻሻያ ተግባራዊ አልሆነም በሚል ነው። የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ በኢቦላ ተዋሲ የተያዘ አሜሪካዊ ለሕክምና ወደ ጀርመን መወሰዱ ተዘገበ። የኢቦላ ታማሚው በርሊን ከተማ ውስጥ በሚገኘው የቻሪቲ ዩኒቨርሲቲ ሐኪም ቤት በልዩ ሁኔታ ተነጥሎ ክትትል በሚሰጥበት የሕክምና ክፍል ውስጥ መግባቱም ይፋ ሆኗል። ታማሚው ጀርመን የተላከው በዩናይትድ ስቴትስ ባለስልጣናት ጥያቄ መሆኑም ተዘግቧል። ዜናው በዚህ አበቃ። መልካም ጊዜ። ጤና ይስጥልኝ።
ለዓለም ዋና ዜና ማንተጋፍቶ ስለሽን አመሰግናለሁ።